እሺ ዶክተር ማሩ በጣም እግዚአብሔር ይስጥልን የ30 አመት ትግል በአንድ ሰዓት ውስጥ ለማጠቃለል ሞክረዋል። አንዳንድ ነገር እንኳን መቼም እኔ በአጼ ኃይለ ሥላሴ መግዛት ያቃታቸው ጊዜ ነበርኩኝና ሁላችንም መቼም ነገሮችን የምንመለከታቸው ከተለያየ አንጻር ስለሆነ በጊዜው ህዝቡ አላመጸም ማለት አልችልም። በእርግጥ የሀገራችን ህዝብ በሚያመጽበት ጊዜ የሚያደርገው ያንን አመጹን የሚያሳይበት እንደ ሌሎቹ ዓለሞች እንደሚታዩት ተነስቶ ቤት ማቃጠል የመሳሰሉትን እና የከፈለውን ከፍሎ ወደፊት መሄድ ያደረገበት ሁኔታ የለም። እንደዛ ከሆነ አመጽ በአጠቃላይ ግን ገበሬዎች አመጸው በቦምብ የተደበደቡበት ጊዜ ያለ በሀገራችን ለተለያዩ የትጥቅ ትግልና የዘር ድርጅቶች መሰረት የሆነው በተለይ ገበሬዎች በግብር በመሳሰሉት ነገሮች ካለው ከአካባቢው መንግስት ጋር በሚጋጩበት ጊዜ መንግስት በሚወስደው አጸፋ ከፍተኛ አልቂት በሚያደርስበት ጊዜ እነዚህን በመመርኮዝ እንደሆነ ነው። እንግዲህ የኦሮሞውን፣ የኦጋዴኑን፣ የእንትን ጎጃም እንኳን ሳይቀር የተደበደበበት ጊዜ አለ። እንግዲህ በአጠቃላይ ገዢዎቻችን ጨካኞች ናቸው በአጼውም ጊዜ ቢሆን። ከዛ በኋላ የአጼ ኃይለ ሥላሴ መንግስት በቆመበት ጊዜ በድንገት ሳይሆን በብዙ አመት እነዚህ ነገሮች ሁሉ ተጠራቅመው አንድ ጊዜ ምንም እንኳን ድርጅትን ባይኖረን የኢትዮጵያ ህዝብ አይ እንግዲህ በቃን ብሎ ተስፋ የቆረጥበትና በዚያን ጊዜ እንደው ስዕላዊ መልክም ብሰጦት ውሻቸውም አልታዘዝም ያለችበት ጊዜ ነው በጊዜው። ምክንያቱም በተለይ የረሃቡ የወሎ ረሃብ ይፋ ከሆነ የሆነ ጊዜ ያ ሪሊ የነበረውን ጥላቻና እንትን በሙሉ ከቶውንም ህዝቡ አራት ነጥብ አድርጎ አይ እንግዲህ እናከብራቸዋለን ግን ትክክል አልሰሩም። እንግዲህ ከዛ በኋላ የሆነው ያ የስራ የህዝብ ቀስ በቀስ ወደ አንድ ኮንሰንሰስ መምጣት በአመጽም እንኳን እንትን ባይል በዛ አይነት ሁኔታ መጥቶ በመጨረሻ የድሉ ባለቤት መሆን አልቻለም። ብልጣብልጥ የሆኑ ሰዎች ተመራርጠው እንግዲህ ወታደሩ ነው በዛን ጊዜ ኦርጋናይዝድ የሆነ ባዴ የነበረው እነዛ ስልጣን ላይ ወጥተው ከዛ በኋላ ያደረሱትን እንግዲህ ያው ታሪክ ራሱ የራሱ እንትን አለው። የኢትዮጵያ ህዝብ በአሁኑም ሰዓት ከወያኔ ጋር ተፋጦ ነው ያለው፣ መስዋዕትነትም ከፍሏል። በእርግጥ ወጥቶ እንደሚጠበቀው ያክል ከፍተኛ የሆነ አመጽ የሚያሰኝ ነገር የሚያደርስበት ሁኔታ አለ። ምክንያቱም አሁንም ቢሆን እንደገና ገዢዎቹ በጣም ጨካኞች ናቸው። የሚያደርጉት በትንሽ በፖሊስና በዱላ ብቻ በቆመጥ ሳይሆን መትረየሳቸውን ተክለው በመትረየስ ነው ያጨዱት። 193 ሞቱ ተብሎ የሚታየው መንግስት ራሱ የሚቀበለው እንጂ ከዛ በኋላ ደግሞ አካለ ጎደሎ የሆነውን ምናልባትም ደግሞ የሞተውን ቤት ይቁጠረው ማለት ይቻላል። በገጠር ውስጥም እንደዚሁ እና እነዚህ አመጾች አይኖሩም ማለት አይደለም። በተናጠል የመሆኑ ጉዳይ፣ ተደራጅቶ የሚሄዱ ጉዳይ፣ እነዚህ አይነት ነገሮች በእርግጥ ከራሳችን ከህዝባችን ንቃት ከማንኛውም ጋር የሚሆን ስለሆነ በአካባቢው ካለው ሁኔታ ጋር ነው ሰው በየጊዜው የሚያምጸው። በጊዜው እንግዲህ እኔ የታዘብኩት በሰራተኛው አካባቢ ነበርኩ፣ በሰራተኛ እንቅስቃሴ አካባቢ ነበርኩ። በአጼ ኃይለ ሥላሴ ጊዜ ብዙ አፈናዎች፣ ብዙ እንትኖች ይካሄዱ ነበረ። ባስ የሰራተኛ ማህበር እንኳን በህግ እንኳን ለማቋቋም ሶስተኛ ጣቢያ ሄዶ ሰው ወፌ ላላ የሚገረፍበት ዘመን ነበር የነበረው በዚህ ደረጃ እንኳን እና እንትኖቹ አመጾቹ ትንንቆቹ ግልጽ ወጥተው የማይሆኑም ቢሆኑም መቼም በየቦታውን በተበታተነ አይነትም ሁኔታ ነበሩ። በእርግጥ እንግዲህ የአጼ ኃይለ ሥላሴ መንግስት ይሄ ነው ተብሎ በታሪክ ደረጃ የተከተበ ነገር ወይም የምናየው የምናውቀው ነገር የተጻፈ ሜሞዋር ኖሮ ሁሉን ነገር እስከ ፈልገን እስከምናውቀው ድረስ እኔ መቼም እንደዛው መተው እችላለሁ። ግን ምንጊዜም ቢሆን ጭቆናና ኃይለኛ ሲቃይ ባለበት አካባቢ ሰው ያመጻል፣ በልቡም ያምጻል፣ በይፋም ያምጻል። በአሁኑም ሰዓት የኢትዮጵያ ህዝብ አምጿል በወያኔ ላይ። እንግዲህ ያንን አምጾ ያንን በተግባራዊ መልክ ራሱን በስልጣን ላይ ማውጣት አልቻለም። እኔ የታዘብኩት በአጼ ኃይለ ሥላሴ ጊዜ ደርጎች ነጠቁት። እንደገና ደግሞ ደርግ ደግሞ ተዳግሞ አሁንም መግዛት በሚያቀትበት ጊዜ እንደ አሁን በታሪክ ደረጃ እንኳን አስመራን ሁሉ የጦር ኃይሉ ከፍቶ ነው የሰጠው ለነ እንጂ ተዋግተው እንኳን አይደለም ያገኙት ብዙዎቹን። ግን እዛ ደረጃ ላይ ያንን የጦር ኃይል እንዲሆን ያደረገው በሞራል ደረጃ እንደዛ እንዲወድቅ ያደረገው ምንድነው ብለን ብንመለከት የደርግ ስርዓት በጣም በሽቅጦና በጣም አደገኛ ሆኖ ራሱንም የራሱንም የወታደር መሪዎች ሁሉ የሚበላበት ጊዜ ስለነበረ ሰው ተስፋ ቆርጦ የተወበት ጊዜ ነበርና ለነዚህ ውሻ በቀደደው ጅብ ነውና እነዚህ ሰዎች ገብተው ይኸው ዛሬ ተደላድለው ቁጭ ብለዋል። እንግዲህ የሚቀጥለውም ትግላችን እንግዲህ በእርግጥ አንድ የእንትን የምቀበለውት አሁንም የተባበረ የተደራጀ አንድ የሚያደርገን ነገር ይዘመነሳት አልቻለም። ይሄ ሁሉ ታሪካችንን ከተመለከትን በኋላ አሁንም ተመልሰን እንደገና ደግሞ የድርጅት አስፈላጊነትን እያወቅን እንደገና ድርጅት ውስጥም ገብተን ልክ እንደ አሜባ ስንቆራረጥ ነው የምናየው። እና በዛ ላይ በደንብ አድርጌ እንትን አደርጋለሁ። እነዚህ ነገሮች እኔ ግድ ልንመለከት ይገባል ብዬ አስባለሁ። ግን አንድ እንግዲህ ምንድን ነው ህዝቡ ይሄን አይነት ሁኔታ በማመጽ ደረጃ ነው ያመለካከቴ ነው። እንግዲህ ሌሎችም ለሌሎችም እድል እሰጣለሁ፣ ሌሎችም ደግሞ የሚኖራቸውን አስተያየትና ከዛ በኋላ ጥያቄዎችን መቀበል እንጀምራለን። አሁን ጥያቄውን ማይኩን ላስቻለው ለቃለሁ፣ ከዛ በኋላ ምንሽር፣ ከዛ በኋላ አድነው። እሺ
ፕሊስ፣ አንድ ጊዜ አሁን ከተጠቀሱት ላይ አንድ አጭር ነገር ልጨምር።
እሺ
እሺ። አንደኛ ጭቆናው የረጅም ጊዜ ጭቆና እንደነበረ 42 ዓመት ነው እንግዲህ ኃይለ ሥላሴ ስልጣን ላይ የነበሩት። በዛ 42 ዓመት ዘመን የተለያዩ ጭቆናዎች እንደተካሄዱ ሁላችንም የምንክደው አይደለም። ግን የኔ አባባል ምንድን ነው፣ አንደኛ የነበረውን ፔሪዱን የሆነ ስፔሲፊክ እንትን የሰጠው ይመስለኛል ከጆናሬ ፈርስት ጀምሮ የወጣው የትምህርት ፕሮግራም ነው መነሻ የሆነው በዛን ጊዜ። እና ካለፉት ጊዜዎች ካለፉት ከነበሩ ጭቆናዎች የበለጠ ችግር አልተፈጠረም። ሊቋቋሙት የሚችሉ ነበረ፣ ወይም መጠነኛ ሰው የሚንቀሳቀስበት እንደው ትንሽም ብትሆን መጠነኛ ዲሞክራሲ መኖር የነበረበት ሁኔታ መኖር አለበት እንጂ ለምን ነው እንደዚህ አይነት ክፍተት የሰጡት የሚለው ነው እኔ አሰስ ያደረኩት። እሱ ነው። ሌላው አመሰግናለሁ። ሶስተኛው ቅድም ካነሳሁት ነጥቦች ረስቼው የነበረ የዓለም ኦይል የዘይት ክራይሲስ የሚለው ሌላው ደግሞ የሳቸው ማርጀት ከሚለው ረስቼው የነበረው በሀገሪቱ ውስጥ የነበረው ክራይሲስ ነው። ኔምሊ የወሎ ረሃብ ምናምን ያን እንደውም ትዝ ይለናል። አዲስ አበባ እየገቡ ልጆች በየመኪናው እንትን ዊንዶ ምናምን እጃቸውን እየሰደዱ እንትን ሲሉ እና እነዚህ ሁሉ ሜጀር ኮንትሪቢዩቲንግ እንትን ፋክተር ናቸው። ግን ሁኖም 41 ዓመት የጨቆነ ባለስልጣን እንደዛ አይነት ከፍተኛ በከፍተኛ ደረጃ የተነሳባቸው ህዝብ አልነበረም። በተለይ እሳቸው ከወደቁ በኋላ ከነበረው ጭቆና ጋር ስናስተያየው ከፍተኛ ጭቆናዎች እና የኢትዮጵያ ህዝብ እንዲሁም በአሁኑ ጊዜ በወያኔ ላይ ብዙ እርምጃዎችን ወስዷል፣ ብዙ ሰው አልቋል። እና በዛች 2 ወር 3 ወር ውስጥ የተካሄዱ ከፍተኛ የደም መፋሰስ፣ ከፍተኛ የህዝብ መነሳት ኦብዘርቭ አላደረግንም። እና ዋናው ምክንያቱ ይሄ ነው የምንልበት ሶሊድ ምክንያቱ ለአክሊሉ ሀብተወልድ ካቢኔት ሳይታሰብ የኢትዮጵያ ህዝብ ያኔ ሾክ ያደረገው መውረድ ዋና ምክንያቱ ምንድን ነው? እና አንዳንድ ሰዎች አይ ቲንክ መልስ የሚሰጡን ይመስለኛል። እና ሌላው ደግሞ ከቅድም አሁን የደርግ እንትን ኦፍኮርስ የደርግ ጭካኔ የደርግ አረመኔነት የኢትዮጵያን ህዝብ ሞራል ማኮላሸት ብቻ ሳይሆን ለኢትዮጵያ ህዝብ ለኢትዮጵያ ቴሪቶሪያል ኢንቴግሪቲ ራሱ ጥቃት የከፈተው ዋናው የደርግ ስርዓት ነው። ግን የብዙዎቻችን ጥያቄ ለምን ነው የኛው የህዝቡ አካል የሆነው የዛ ትውልድ ትግል ሳይሳካለት ቀርቶ የዚህኛው ሊሳካ የቻለው የሚል ነበር ጥያቄ። እና አመሰግናለሁ ላደረግከው ኮሬክሽን። እና የሚቀጥሉትን ጥያቄዎች ይቀበላለሁ።
እሺ፣ እንግዲህ ማይኩን ላስቻለው ለቃለሁ።
እሺ፣ አመሰግናለሁ አቶ ሰውየው። ሰላም ወገኖች ከላይ እስከታች። ዶክተር ማሩ፣ እኔም እንደ አቶ ሰውየው እንኳን ወደ አሲምባሩም መጥተው ሀሳቦትን ከኛ ጋራ ለማካፈል አበቃው ተላልሁኝ። ይስማል አንዳንድ ወልኝስ ይስማ። ኦኬ አመሰግናለሁኝ። እንግዲህ በመጀመሪያ ደረጃ ወደ ጥያቄ ከመሄድ በፊት ለክርሶ ሲጀምሩ ኮሜንት እንዳደረጉት ባንዳን ነገሮች ላይ እኔም ትንሽ ሐሳቤን ልሰጥ ፈልጋለሁ። ምክንያቱም ጠፍተው መክረሞትን ምክንያት በማድረግ የተከፈቱ አንዳንድ ነገሮች አሉ። ሁላችንም እንደምናውቀው አንዳንድ ምሁሮች ለኢትዮጵያ የሚያስቡ በሚሰጣቸው ስም እንደውም እርሶ ቡዳ ሟርተኛ እንደተባሉ ነው የነገሩንና
አስማተኛ
ከሆነ ወደ ኋላ ያሉት ይቅርታ ተሳስተዋል። ሌሎቹም ለኢትዮጵያ የሚያስቡ የህብረተሰብ ክፍሎች በሙሉ ሐሳባቸውን በዚህ ዲሞክራሲያዊ በሆነ ሀገር እንኖራለን የምንል በተለይ ውጭ የመናገር መብታችን እስካለ ድረስ የመጻፍ መብታችን እስካለ ድረስ ለትክክለኛ አላማችን እስከ መጨረሻው ድረስ ኖት ስም ማግኘት ብቻ ኖት ሟርተኛ መባል ብቻ ትክክለኛ ከሆን ለኢትዮጵያ ህዝብ እስከሆነ ድረስ ለኢትዮጵያ ህዝብ እኩልነት ለኢትዮጵያ ህዝብ ነጻነት እስከሆነ ድረስ እስከ መጨረሻው ህይወትን እስከ መስጠት ሁሉ መታገል ይኖርባችኋል። እርሶም ሆኑ ሌሎችም ስም ተሰጠን ተብለው ወደ ኋላ የሚያገሽሹ የኢትዮጵያዊነት ግዴታቸውን አልተወጡም ላለው እና በማናቸውም ጊዜ ሐሳባችንን በተለይ እናንተ ምሁሮች ሌሎቻችን ብዙዎቻችን ማናቀውን በመርምር በጥናት የምታገኙት ነገር ይኖራችኋል። ስለዚህ ያንን ለህብረተሰቡ እስኪገባው ድረስ ደጋግማችሁ መግለጥና ማስረዳት ይኖርባችኋል። እንዲያውም አሁን ያለንበት ችግራችን የኛ የምንላቸው ኢትዮጵያዊ የምንላቸው ለኢትዮጵያ ቆመዋል የምንላቸው ምሁሮች ተሰባስበው እንኳን ይሄ መሆን አለበት የሀገራችን አጀንዳ ይሄ መሆን አለበት የትግል አካሄዳችን ብለው ቁጭ ብለው ተወያይተው ያቀረቡበት ጊዜ የለም። በርግጥ ግለሰብ ምሁሮች ያቅማቸውን ያደርጋሉ። ምሁር ደግሞ እንደ አንድ አባታችን ጻፊ እንዳሉት ምሁር ማለት ሀቁን የሚናገር ለእውነት የሚሞት እውነቷን የሚያስተምር ማለት ነው። ስለዚህ ዶክተር ማሩ እንግዲህ እኔ አስቻለው እንዳስቻለውነቴ ባለፉት 2 አመት 3 አመት ጽሁፎቱን ስከታተል ከዛ የወጣ ነገር የለውም። ምናልባት አንዳንዶቻችን ደስ ላይለን ይችላል። እሰየው ዴ ያኮ ዲሞክራሲ ስንል ግን ዋናው መሰረት ያደረገው ኢትዮጵያን እና የኢትዮጵያን ህዝብ ችግር ለማላቀቅ እስከሆነ ድረስ እያንዳንዳችን የራሳችንን ይሆናል የምንለውን ሐሳቦች አቅርበን ለሌሎች አስረድተን የሌሎችን ተቀብለን እዛ ላይ ተፋይተን አንድ አገራዊ የሆነ አጀንዳ ይዘን መሄድ አለብን። ይሄ አሁን አንድነት ንትብብር ምናምን የሚባለው ሁሉ በዚህ ላይ ካልተመሰረተ ዋጋ የለውም። ስለዚህ እባክዎ በስራው በሚያደርጉት አስተዋጽኦ አስቻለውን አስቀየመው ከበደን አስደስተው ብለው ወደ ኋላ ማለት የለቦትም። የሚሰማውትን ያቀርባሉ፣ ቻሌንጅ ይደረጋሉ። ከሌላ አካባቢ የሚቀርበው ሐሳብ እርሶን የሚቃወመው ሐሳብ ትክክል ከሆነ ደግሞ በርሶ እምነት ይቀበሉታል። ኬስ ክሎዝ። ስለዚህ እባክዎ አስተዋጽኦትን አቁሙ እላለሁኝ። እና እንግዲህ ይሄንን ካልኩ በኋላ ወደ መሰረታዊ የዛሬው አጀንዳ ስንመለከት ቅድም እንደተባለው አጀንዳው ሰፋ ያለ አጀንዳ ነው። ምክንያቱም ችግሮችን እንደገና መፍትሄዎችን መደረግ አለባቸው የሚለውን ነው። በእርግጥ ባለፈው አንድ ሰዓት ውስጥ ከሁሉም ተቃቅሰዋል። ከነበሩት ሁኔታዎች አሁን ያለበን ችግሮቻችን ደሞኛ አላደረግ ነው። በተለይ ባሁኑ ሰዓት ምንም አላደረግንም ወይም ውጭ ያለነው የህብረተሰብ ክፍል ማድረግ የሚገባንን አላደረግንም በመርጫው ጊዜ የነበሩ ስተቶችንም ተቀስ ተቀጣቀስ አርጋው አልፈዋል። እንግዲህ ያገሬ ሰው አንዳንዴ ምን ይላል የፊት የፊቱን ያስረገጥን እንሄድላል። እንግዲህ እዚህ ላይ ሲያወጡ evaluating the 3 decades የ30 አመት ወይም የ40 አመት የኢትዮጵያን resistance ያጋጠመው ችግሮች እና ድክመቶችና ያገኛቸውን ድሎችን እንመልከት እና ደግሞ ለወደፊቱን ማድረግ አለብን ነው። እንግዲህ ያለፉትን 3 ስርዓቶች 2 ስርዓት ፕላስ አሁን ያለውን 3 ስርዓት በተወሰነ ደረጃ ገልጸዋል። ነገር ግን አሁን እኔ እርሶ እንዲያተኩሩልኝ የምፈልገው በተለይ the Ethiopian resistance በሚለው ላይ እንግዲህ ያ ለፍትህ ለእኩልነት የሚደረጉ ትግሎች ያጋጠማቸው እንቅፋቶች ያገኘው ድልና ፌለሪቲው ያ ፌለሪቲ ደግሞ ከምን የመጣ መሆኑን እዛ ላይ እንዲያተኩሩልኝ ይፈልጋለሁ። በርግጥ አሁን ከምርጫ በኋላ ካያለውን በተወሰነ ደረጃ ይገለጹት ይመስለኛል። ነገር ግን ቅድም እርሶ ራስዎ በጥያቄ ደረጃ አቀረዋል ለምንድን ነው ኢህአፓን የሚያክል ህብረት ህዝቡ የደገፈው ድርጅት ሀቁን ይዞ የተነሳ ድርጅት እንዴት ሰክሲድ ላያድርግ ቻለ ብለው እንደገና መልሰው ነው ጥያቄውን ወደኛም ተተዋል። ሆኖም ግን በርሶ እምነት እነዚህ ሬዚስታንሶች በኃይለ ሥላሴ ጊዜ የተነሳው እንቅስቃሴ በደርግ ወይም በምርጥ መኮንኖች እንዲወሰድ የተደረገበት እና በዛ ሰዓት በሬዚስታንሱ የነበሩት ድክመቶች ምን ነበሩ? ምክንያቱም ካለፈው ስተት እየተማርን የወደፊቱን እንዳንደግም እናደርጋለን። በርግጥ በዛ ሰዓት እንደዚህ አይነት ሰፊ መድረክ አግኝተን ተዋይተን ቢሆን ኖሮ ድክመታችንን አርመን ሁለተኛ ድክመት አንሰራም ነበር። ስለዚህ በዛ ሰዓት የነበሩ ድክመቶች ምን ነበሩ? እንደገናስ አልፎ ደግሞ የመንግስቱ ኃይለ ማርያም አገዛዝ ሲወድቅ ሌላው ያንድነት ኃይሉ ወይም ኢትዮጵያዊ ኃይሉ በስልጣን እንዳይዝ ወይንም ደግሞ ለህዝቡ እንዳይቆም ያደረገው ድክመቶች ምን ነበሩ? እነዚህ ነገሮች ትንሽ በርሶ እምነት የሚያቁትን ቢያብራሩልን። በተረፈ የተለያየ አመለካከት ሊኖረን ይችላል። ይሄ ዲሞክራሲያዊ መድረክ ነው እስካልን ድረስ ሐሳቦትን ያቀርባሉ። ቻሌንጅ የሚያደርጉት ደግሞ በሐሳቦት ላይ ቻሌንጅ ያደርጉታል። የሚቀበሉት ከሆነ ይቀበሉታል ወይንም ደግሞ የሚያስማማን ነገር ይኖራል። በኢትዮጵያዊነት አሁንም በኢትዮጵያዊነት ስለ ኢትዮጵያ እስከሆነ ድረስ አመሰግናለሁ።
እሺ ይቀጥሉ።
እሺ እኔ ቅድም የተቀስኩት የመስለኛን አንደኛ እኔ በትግሉን የወጣቱን የህዝቡ አካል የነበረውን የዛን ትውልድ ትግል ደርግ ሲነጥቀው የነበረው ሁኔታ አንደኛ በኃይለ ሥላሴም ጊዜ ሆነ በተለይ በደርግ ጊዜ የነበረው ሁኔታዎች አመች አለመሆን፣ እንደ ልብ ሁኔታዎችን በግልጽ ተሰብስቦ ግልጽ የሆኑ ነገሮችን ማዋቀር አለመቻል፣ ሁለተኛ ደግሞ የትግል ሁኔታ በሁለት ዘርፍ መከፈሉ፣ በሶስተኛ ደረጃ የነበረው ኤክስፒሪየንስ የመጀመሪያ የትግሉ ኤክስፒሪየንስ ማለት ነው እንደዛ መጠነኛም ቢሆን ኦርጋናይዝድ ሆኖ መጀመሩ በኢትዮጵያ ታሪክ የመጀመሪያው ነበር። እና እኔ እንግዲህ የሚገባኝንና ይሄ ነው ብዬ የማቀውን ነው የምናገረው። እና በነገሩ በፖለቲካው ሂደት በኤክስፒሪየንስ ማካበት እጦት ብቻ ሳይሆን የነበረንም ወይም ደግሞ የነበረው የኛ ትውልድ የእድሜ ሁኔታ እሱ ሁሉ ሚና አለው። እና እነዚህ እንደ ምክንያት አያቸዋለሁ። እና ከዛ አልፎ ደግሞ የነበረው የአረመኔነት ፍራት የደርግ ፍራት የነበረው ጭካኔ ሁኔታው በአጠቃላይ በከተማ የነበረው ሁለተኛ ዘርፍ የምነው ነው እንዳይቀጥል ከማድረጉ ማልፎ ሌሎችንም ባሉበት በሚገኙበት ሁኔታ ያዛቸው ሰዎች እየተቆሙ አመች ሁኔታ እንዲፈጠርለት አድርገዋል። ደርግን አይ ሆፕ ብናገረው አንዳንዶቻችሁ ይገባቸዋል። ለአንዳንዶቻችሁ ፕሮባብሊ አነጋገሬ እንት ሊል ወይም ከበድ ሊል ይችላል ወይም ግልጽ ላይሆን ይችላል። ግን አምሹር አሁን ጥያቄውን የጠየቁኝና ቻለው የሚከተሉኝ መስለኛል ከሁኔታው ስለነበሩበት እና እነዚህ ሁኔታዎች ያ የታሰበው ትግል ግቡን ይዞ እንዳይራመድ አድርገውታል። እነዚህ ሁለት ሶስት አራት ነገሮች የተከስኳቸው እና ከዛ አልፎ ሁለተኛ እንግዲህ እኔም ሌሎቻቸውም በቀላሉ ልንመልሳቸው የማንችል ነገር እንላቸው ይሄ ዋይ የሚለው ነው። ለምን እነዚህ የህዝቡ አጥንት የህዝቡ አካል የሆኑት ሰክሲድ ማድረግ ሲገባቸው ይሄኛው የኢትዮጵያን አንድነት ለማተራመስ የኢትዮጵያ ህዝብ ለመጨቆን ለመርገጥ የሚፈልገው ስርዓት ሊስተካከለት እንደቻለ ለብዙዎቻችን እስካሁን ድረስ ተዳፍኖ የሚኖር ሁኔታ ነው እና አዳከሙት ከመለው ወይም ደግሞ ሁኔታው እንዳይሳካ አደረገ ያደረጉት ዋና ዋና ምክንያት የምላቸው እነዚህ ናቸው። ከዛ አልፎ ግን ከዛ በኋላ አብዛኛው ያለቀውም አለቀ የተረፈውም ደግሞ ከሚመቸው ግሩፒንግ ጋር ተቀላቅሎ ስራውን ቀጠለ። በደርግም የገቡ አሉ በጊዜው የምናቃቸው እነ ተስፋዬ መኮንን ሌሎች አሉ በአሁኑ ሰዓት ስማቸውን የማላስታውሳቸው። ከዛም ደግሞ በገጠሪቱ ኢትዮጵያ የቀሩ በአሁኑ ጊዜ የዛ ትውልድ አካል የነበሩ በአሁኑ ጊዜ ወያኔ አካል ሆነው የሚኖሩ ኃይሎች ናቸው እና ከዛ ጊዜ ጀምሮ ቀደም የተናገሩት ይመስለኛል ይሄ ነው የምንለው ህዝቡ መጣልና ብሎ ሊደግፈው የሚችል ሬዚስታንስ ከ 2005 ድረስ ተፈጥሮም ተካሂዶም የነበረበት ጊዜ አላስታውስም ወይም አላቅም ነው የሚል እንትን የሰጠሁት። ጨርሻለሁ አቶ ሶዬ።
እሺ
እስቲ ሰማኛል ታቃለ?
አራ እንደገና እንትን አረጋዋለሁ ቀነስ አረጋዋለሁ እንግዲህ
ቀነስ ነው ማለት ነው።
ዌል እኔ ጋር እንግዲህ ማይኩ ላይ ስለማረገው ማይኩ ላይ አቀማመጡን ዞር ዞር በማድረግ ነው ትንሽ ኮሬክት ለማድረግ ሞክረው።
ያንተ ቆንጆ ነው የሚሰማኝ ግን እኔ ይላል።
ኦኬ እንግዲህ አስተካክለዋለሁና እንትን ካላለ እንደገና ደግሞ ወይም እንትን ሪዳይል አረጋለሁ። ጥሩ አሁን የሚቀጥለውን ጥያቄ የሚጠይቀው ምንሽር ነው እና ከዛ በኋላ እኔም ራሴን ጥያቄ አቀርባለሁ። ማይኩን ምንሽር ያዝ።
እሺ አመሰግናለሁ አቶ ሰውየው። በመጀመሪያ ዶክተር ማሩ እንኳን ደህና መጡ ላለሁ። እንግዲህ ወደ ጥያቄ ከመግባቴ በፊት ወደ አጀንዳው ማለቴ ነው አንድ ከአጀንዳ ውስጥ ውጭ የተናገሩት ነገር ስለማልስማማበት እሱን መጀመሪያ ልናገር። ያ ምንድን ነው እንግዲህ ባለፈው ሳምንት የተነሳው ውዝግብ ከዶክተር ማሞ ሙጬ ጋር የነበረው ነው። እንግዲህ ዶክተር ማሞ ሙጬ በእኔ እምነት ድልብረት ያደረገው ነው ብዬ ስለማምን የዶክተር ማሞ ሙጬን እሶ ለማረም መሞከሩ ትክክል አይደለም። ዶክተር ማመሙጬ ተሳስቻለሁ ካለ ስህተት ነው ብሎ ራሱ ማረም የሚችል ከሆነ ይሄ ክፍል አሲምባሩም እሱን ፈቃደኛ ከሆነ መጥቶ ማረምም ይችላል። አሲምባሩም አቅሙም እውቀቱም አለው ሰውየውን ቻሌንጅ ለማድረግ እና የሱን እንትን ለማረም መሞከሩ በእኔ በኩል ትክክል አይደለም። ለማረም ፈቃደኛ ከሆነ እሱም የሚያገኙት ከሆነ ይጋብዙትና ራሱን ግልጽ ያድርግ እንጂ ያንደኛው ምሁር ስተት ሌላው ምሁር ለማረም መሞከሩ እኔ አልስማማበትም። በዚህ ከሶ ጋር አልስማማ እና ይሄን ለማለት ነው። ከዛ ቀጥዬ ወደ ጥያቄ ልግባ። በመጀመሪያ ደረጃ ያጼ ኃይለ ሥላሴውን ሁኔታ አስመልክቶ በአጼ ኃይለ ሥላሴ ጊዜ የሴክተር ሪቪው ብቻ ሳይሆን ብዙ ችግሮች ነበሩበት። ብዙ ትግሎችም ተካሂደዋል። ከሁለተኛው ዓለም ጦርነት በኋላ ጀምሮ ንጉሱ ከአርሶ አደሩ ጋር በተለይ በዚህ በሰሜኑ አካባቢ ያልተጣጣሙበት፣ ብዙ ሰዎች በቦምብ የተደበደቡበት አለ። በመጀመሪያ ትግራይ ውስጥ ይኸውን ወያኔ የኔ ነው እያለ ሚክሌም የሚያደርገው የመጀመሪያ ወያኔን አስመልክቶ ትግራይ በቦምብ ጋይታለች፣ ብዙ አርሶ አደሮች ሞተውበታል። ሁለተኛ በጎጃም ቢቼናን በቦምብ ጋይታለች። እስከነ መሪያቸው ድረስ እነ በላይ ዘለቀ ተይዘው የተሰቀሉ መሆኑን እሱም የሚያውቁ መሰለኝ። ሌላው በጎንደር አካባቢ የሴቲት ሁመራ ንጉሱ ለሱዳን ለመስጠት በተዋዋሉበት ጊዜ እዛን ጊዜ ጀምሮ አርማጭሆ ወልቃይት ጠገዴ አስራት አልከፍልም ብሎ ከመንግስት ጋር ተለያይቶ የኖረ ክፍል ነው። ብዙን ጊዜ የተለያየ ጦርነቶችን ለማካሄድ ሁሉ ሞክረው ሳይሳካላቸው የቀረ ነው። ሌላው በለስ አካባቢ ድንቅ በአምሳዎቹ መሰለኝ ሚሽነሪ ይልካሉ። ሚሽነሪዎች ተልከው በየቦታው ትምህርት ቤት ይሰሩ ነበር። በዛ ምክንያት የተነሳ ነጮች ሲመጡ ነጮችን አባሮ አስራት አልከፍልም ብሎ የተቀመጠ ለብዙ ጊዜ ነበር። ከዛም የጋይንቱ በሁለቱም መንግስታት ጋይንቱ ውስጥ በአጼ ኃይለ ሥላሴም ጊዜ ኮማንዲስ ልከው ብዙ ደም ያፋሰሱበት ሁኔታ ነበር። በደርግ ጊዜም ሞከሩ። እስከ ክፍለ ሀገሩ አስተዳዳሪ ድረስ የአቶ በዛብህ ገብሬ የሚባሉ እዛው የክፍለ ሀገሩ አስተዳዳሪ ሙተው እስከሚቀሩ ድረስ ብዙ ደም ተፋሷል። በባሌ አካባቢም እንደዚሁ የአርሶ አደሮች አመፅ በሚል አንብቤያለሁ፣ ሰምቻለሁ። ሌላው የአርበኞች ሮሮ አገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ እያለ የገደለሽ በላ ያ ሁሉ የሰውየው የአጼ ለእንዳልካቸውም ሆነ ለሳቸው ከፍተኛ ሄዴክ የነበረው የገጠሩ ትግል ብዙ ደም የተፋሰሰበት ትግል ነው። በእርግጥ ከእሱ ጋር የምስማማው ያንም ቢሆን ኦርጋናይዝ አልነበረም የሚመራው ድርጅት አልነበረም የሚለውን እስማማለሁ። ግን ለንጉሱ መውደቅ ምክንያት የሆነውን በትክክል ምንድን ነው ሴክተር ሪቪው ማቅረቡ ከታሪክ አቋያ ትክክል አይደለም እና ይሄንን ሲሉ ምን ማለቶት ነው? ሌላው ሁለተኛው ጥያቄ የኢትዮጵያ ህዝብ አሁንም ቢሆን ወያኔን እየታገለ ነው። ከምርጫው በፊትም አይተዋን ከምርጫም በኋላው አይተዋን ሰምተዋን። ወደ 7 ሚሊዮን ወይም 3 ሚሊዮን ሰልፍ ወጦ ቢፈልግ የዛን ቀን ወያኔ ማባረር ይችል ነበር። ያለመታደር ሁሉ በቂ ጠንካራ መሪዎች ስላልነበሩት አንድ ድንጋይ እንኳን እንዳትወረውር ተብሎ ወደ ቤቱ በሰላም ተመልሷል። ከምርጫው በኋላም the same thing የኢትዮጵያ ህዝብ ከመታገል አላቆመም። የኢትዮጵያ ህዝብ ችግሩ የሚመራው መሪ ማጣት መሪ ድርጅት ማጣቱ ካልሆነ በስተቀር ከመታገል አልተቆጠበም። ከምርጫው በኋላ የክንጅቱ አመራር አገር ቤት ያለው ማለት ነው እስር ቤት መግባቱ፣ ህብረቱ አገር ውስጥ የነበሩት የድርጅቱ ሊቀመንበር የህብረቱ ሊቀመንበር ምክትል ሊቀመንበሩ ለወያኔ እጃቸው መስጠት፣ ብዙ ታቀደው የነበሩ አመጾችን የሙት ከተማ አመጽ ያ ሁሉ ያሰናከሉተኝ ቆዳም መሪዎች ናቸው እንጂ ህዝቡ አይደለም። እና ህዝቡ አልተነሳም አንድነቱን አልተበከም የሚለው ከሷ ጋር ስለማልስማማ ምን ማነቶ ነው? የኢትዮጵያ ህዝብማ ታጋይነቱን ቆራጥነቱን ወያኔን በድምጽ ብልጫ አባሮታል። አለቅም ብሎ ስለተቀመጠ በጉልበት ስለያዘው ህዝቡንም የሚመራው ድርጅት ስላጣ እንጂ ትግሉ የኢትዮጵያ ህዝብ ከመታገል አልቆመም። አሁንም አንድነቱ እንደተጠበቀ ነው። እና ይሄንን ኤክስፕሌን ቢያደርጉልኝ አመሰግናለሁ።
እሺ ቀጥሉ።
እሺ አመሰግናለሁ አጥቶየው። እንትኑ ምንድነው ስለ በጣም እንትኔ ለፍሽት ያረጋኛል።
እኮ ያረጋል?
አዎ በጣም።
አሁንስ?
አሁንም ይስማማለሁ። አሁንም ይስማማል። ኦኬ።
እንግዲህ አሁን ታፋ?
እሺ ቆይ። አይ ይስማማል። ምንም አይደለም። በቃ ለቀጥ ምንም ልናረጋው አንችልም።
ኦኬ።
ጎበዝ እንትን እንበል ምንድነው የሚባለው አንዳንድ ነገሮችን በሚገባቸው ሁኔታ እናያቸው ፕሊዝ። እኔ ምን ማለቴ ነው በመጀመሪያ ከአንድ ቦታ በአሁን በተለይ በአሁኑ ጊዜ በጣም ተከፋፍተን ተለያይተን በምንኖርበት ጊዜ ከአንድ ክፍል ገብቶ በጦሬታ ጦር ዲስከሽኖችን አካሂዶ በተጣጣመ ሁኔታ መላየት እንደ ትልቅ እድል ነው የማየው። እና እኔ ያነሳሁት የማሞን ሁኔታ ወይም ባለፈው ሳምንት የነበረውን የሚነግሩን ወይም ውቀቶ በአፍንጫችን ይውጣ የሚል ነገር ስለሰማሁ እኔ ከስፔ አድነኝ ለማለት ነው። ከስፔ አድነኝ እንደሱ አይነት ነገር እንዳይሆንብኝ በሰላም የምንነጋገርበትን እና የምንወያይበትን መንገድ እና ጥሩ ምሽት የምናሳልፍበትን ነው መጣር ያለብን ለማለት ነው። ሌላው እንግዲህ ከዛ ላይ የተቋቋምሁት ተሳስቷል ነው ያልኩት። ተሳስቷል እንደዛ ይባልም እንደውም የኢትዮጵያ ህዝብ እንትን ቢል ኑሮ እሱ እንዳለው ቢሆን ኑሮ ሌላ ብዙ ያጋጠሙንን ችግሮችን ማስወገድ እንችል ነበረ። እና የሌለውን ካራክተራይዜሽን የሌለውን እንት ነው ካራክተር ነው ካራክተራይዝ ያደረገው። በሌላ አባባል እንደውም የኢትዮጵያ ህዝብ አሁን ውጭ የሚኖረው በአሜሪካም በአውሮፓም በአውስትራሊያም ህግ አክባሪ ሰራተኛ ህዝብ ጸጥታ የሚፈልግ እንደዚህ ከችግር ርቆ የሚኖር እንደዚህ የሚል ስም ነው ያለና እንጂ ቫይለንት የሚባል የሚል እንትን የለንም። እና በዚህ ተሳስቷል። ይሄ ነው ግን ዋናው ምን እንደነጋገረው የመግባባት እንዲሆን በማለት ነው። ከዛ አልፎ ግን ጎበዝ አንድ እንትን አለ። የተለያዩ ባንድ ስርዓት የተለያዩ ችግሮች ይኖራሉ፣ ችቁኖች ይኖራሉ። እና እነዛ ተጠራቅመው ተሰብስበው ነው በኃይለ ሥላሴ ስርዓት ላይ በዛን ጊዜ እንደዛ አይነት ፈንደታ እንትን ያለው የሚለው ኢትስ ሮንግ፣ ቶታሊ ኮምፕሊትሊ ሮንግ። አይ ዶንት አግሪ ዊዝ ዳት። አንድ ሰው በአንድ አገር በአንድ አካባቢ የሚኖር ሰው በየጊዜው ይቀያየራል፣ ይሞታል፣ አገር ይለቃል፣ አኗኗሩ ሁኔታ ሁሉ ይቀየራል። እና በኢትዮጵያ ለምሳሌ ኃይለ ሥላሴ 42 ዓመት ገዝተው ከሆነ በነ መንግስቱ ነዋይ ጊዜ የተካሄደው ሁኔታ ፕሮባብሊ ኮንትሪቢዩት አድርጎ ሊሆን ይችላል። ግን በዛን ጊዜ የነበሩ ሰዎች ወይም ከዛ በፊት ጦርነቱ የዓለም ጦርነት አልቆ ኃይለ ሥላሴ ከገቡ በኋላ የተጨቆኑ የኃይለ ሥላሴ የጨቆኗቸው ኃይለ ሥላሴ ያስቸገሯቸው ሰዎች እነሱ አልነበሩም ሜጀር እንትን ፎርስ እና ሶርስ የ74ቱ ወይም የ1966 የምንለው ኃይለ ሥላሴን የጣላቸው እንትን። በዛን ጊዜ የነበረው ሁኔታ በዛን ጊዜ መነሹ የሆነው ሁኔታ ነው። እና ያ ሁኔታ ደግሞ ካለፉ ሁለት ስርዓቶች ጋር ስናስተያየው በጣም ሪፕሬሲቭ የሆኑ ስርዓቶች ጋር ስናስተያየው በጣም አስከፊ ሁኔታዎች አይደለም የነበሩት። የህዝቡ ማመጽ አነሳስ አሁን በቅርቡ ባለፉት 15 20 አመት ካየናቸው የህዝብ አመጽ ጋር ሲታይ የተለየ ነው የሚል ብቻ ነው። ሌላው እስካሁን ድረስ ከጠየቃችሁ ሰዎች አላነሳችሁት ምንም ነገር ዝም ብሎ ከዛ ፊት የነበረውን ጭቆና አንዳንድ ነገሮችን ከማንሳት በስተቀር በዛን ጊዜ ከነበሩት በዛች ሁለት ወር ማለት እንግዲህ ጃንዋሪና የሚቀጥለው ወር የካቲት የሚባለው በሁለት ወር የተካሄዱ ተቃውሞ ያውም በሜጀር ከተማ ያውም በአዲስ አበባ ብቻ ወይም 3 ወይም 4 ሁኔታዎች ናቸው የተካሄዱት። እና ያ የነበረውን ገቨርንመንት ያክል ሀብት ወልድን ካቢኔት ለመጣል ብቁ ነበር ወይ የሚል ነው። ኖ ግን አንዳንዶቻችሁ አሁን አይ ቲንክ እንደምትሉ እንደገባኝ ከሆነ ያለፈው ከ40 ከ39 ምናምን በፊት የነበረው ሁሉ ስርዓት ተጠራቅሞ ነው ያወረደው ካላችሁ ኦኬ ዛት ኦል ራይት። ግን እጠራጠራለሁ እሱ መሆኑ ነው። እና እኔ እንትን ያልኩት በትክክል ይህ ከዛ በፊት የነበሩ የተለያዩ ስርዓቱ የተለያዩ ተቃውሞዎችን ኢንክሉዲንግ የነ በላይ ዘለቀና የነ ነዋይ ማን ነው እንትን የመንግስት ግልበጣ ሙከራ እሱን ከተቋቋሙ እንግዲህ ይሄን ማነሳው ታሪክ እንትናችን ለማስተካከል ነው፣ ምክንያቶችን ለማወቅ ነው። እሱን ከተቃቋሙ በዛን ጊዜ የነበረችውን የተነሳችው ሁኔታ በተለይ በቅርቡ ካሳለፍናቸው ሁኔታዎች ጋር በቂ ነበር ወይ ያን ስርዓት ለመናድ የሚል ነው ያነሳሁት እና እንትኑ አሁን የተተነተኑ ትንተናዎች ከዛ በፊት የነበሩት እሱ አውቃለሁ፣ ይገባኛል፣ ይሰማኛል። ግን ያ ሁሉ ግን በአንድነት ተጠራቅሞ በአንድ ጊዜ ፈነዳ የሚለው ከመጀመሪያውም ሲጀምር ከብዙዎቻችሁ ጋር እንደ የተቃረነ አስተሳሰብ እንደሚኖረኝ አስታውቄ ነው የጀመርኩት እንትኔ ንግግሬን። እና አሁን ለምሳሌ ብንወስድ ከወያኔ ጋር ያለና ችግር ብንወስድ ና ወያኔ በ 1996 42 ነው 52 አስተማሪዎችን አባሯል። ዩኒቨርሲቲ ፕሮፌሰሮችን ወጣቶች ገሏል። ከተለያዩ ክፍለ ሀገሮች አዲስ አበባ ብዙ ብዙ ህዝቦች በሐረር በተለያዩ ሳውዝ እንትኖች በጎንደር ብዙዎች ገሏል። ግን የኢትዮጵያ ህዝብ አሁን የሚተናነቀው ከወያኔ ጋር ባለፈው 2005 በተካሄደው ምርጫ ነው እና በታሰሩት ሰዎች ነው። እና አሁን በ2005 በተደረገው ምርጫ ከወያኔ ጋር የተፈጠረው ችግር እነዛ ወያኔ ከሜ 1991 ጀምሮ ከገባ ጀምሮ የፈጸማቸው ወንጀሎች ምናም ተሰብስበው አይመስለኝም። አይደለም እና እኔ እንትሩን ለማስተዋል ሳይክል ኦፍ ኮርስ ቶፒኩ የተነሳው ቶፒክ ጠቅላላ ያለውን የተካሄደውን ከዛ በፊት ያለውን ወይም ከዛም በኋላ የተለያዩ እንትኖችን አሰስ የምናደርግበት ጊዜውም የለንም። ግን እኔ ባጭሩ ማለት የፈለኩት ከዛን ጊዜ ጀምሮ ያ ከጃንዋሪ 1974 ጀምሮ የተካሄዱት ሁኔታዎች የአፈሩን ውጤቶች ምንድን ናቸው? ቻለንጆች ምን ነበሩ? የፈለግነው ውጤት መስመር እንዳይዝ የፈጠሩት መሰናክሎች ምንድን ናቸው? ከነሱ ምን ልንማር እንችላለን? እና ዋናው አሁን ያለንበት ሁኔታ ምንድን ነው የሚል ነው። እና በየደረጃው እንደተነጋገር ነው ከበዛን ጊዜ የፒአርፒ ቦዲ ከትግሉ እንትን ካለበት ጊዜ ጀምሮ ከተወገደበት ጊዜ ጀምሮ እስከ 2005 ምርጫ ድረስ የኢትዮጵያ ሕዝብ የሚጠብቀውን የትግል ውጤት ምንድን ናቸው? እነሱ የኢትዮጵያ አንድነት፣ የኢትዮጵያ ሕዝብ ነጻ መውጣት፣ የኢትዮጵያ ሕዝብ አስተሳሰቡን ወደ ብልጽግና የሚያተኩርበት ስርዓት የመፍጠር ነው። እሱን የሚያደርግለት ኃይል ከዛን ጊዜ ጀምሮ መንግስቱ በጭካኔነት ያን ትውልድ ከጨረሰው በኋላ ይሄ ነው የምንለው የሚያኮራና የምንደግፈው በዛ ጥላ ስር የምንቆምበት ድርጅት ኑሮና አቅም ድርጅቶች ኑሮው ያውቃሉ። ኦፍ ኮርስ እነሱ መካድ አይደለም፣ ኑሮ ያውቃሉ። ግን ሁላችንም ይሄን ነው የምንፈልገው፣ ይሄን ነው መደገፍ ያለብን፣ በዚህ ጥራት ነው መቆም ያለብን የምንለው ድርጅት ኢፒአርፒን ደርግ በተለያየ በህዝቡም ሹክሹክታ ድጋፍ ኒውትራላይዝድ ማድረግ ከቻለ ጀምሮ እስካለፈው 2005 ድረስ ይሄ ነው የምንለው ዌል ኦርጋናይዝድ የሆነ ሬዚስታንስ ኑሮና አቅም ከሚል ኮንክሉዥን ላይ ደርሻል። ኦኬ ኖ በሱ አልስማማም። ከዛ መሀል እነዚህ ነበሩ፣ እነዚህን ትዝታዎች ረስተሃል ወይም ደግሞ ከምን ጣልካቸው የሚባል ነገር ካለ እንትን እላለሁ። እና አሁንም ቢሆን አይ ቲንክ እኔ የጀመርሁት ከዛ ነው። ከዛ ከሆነ ይሄ ያ እንደዚህ በምንድነው የሚባለው አሁን በ19 ከተመለሱ በኋላ ከሁለተኛው ዓለም ጦርነት ከተመለሱ በኋላ ቦታ ማግኘት ያልነበረባቸው ሰዎች ቦታ አላገኙም። ቅድም የተነሱ የአረበኞች ምናምን ጉዳይ አለ። ማዕረግ ማግኘት ያለባቸው አላገኙም። ይሄ ሁሉ ተጠራቅሞ ነው ያንን ያፈነዳው በሚለው በሱ መብት ስጡ ለኔም አልስማማም። ያ ሁሉ ተጠራቅሞ አይመስለኝም። እኔ ለራሴ የማስበው ሁለት ሶስት ሜጀር ፋክተሮች ናቸው። አንደኛ የሰው የእድሜ ሁኔታ፣ ሁለተኛ የዓለም የኦይል ክራይሲስ የሚለው፣ ሶስተኛ በሀገራችን የነበረው የድርቅ የረሃብ ችግር ምናምን። እነዚህ ፋክተሮች ዳይሬክትሊ እንትን ኮንትሪቢዩት አድርገዋል። እና እነዚህም በጊዜው በአስፈላጊ በሆኑት መካኒዝሞች ዲል ሊያደርጉ አልቻሉም ሰውየው። እና ከዛ አልፎ ደግሞ ዋናው ያ የነበረው ስርዓት ካቢኔት የነበረው በምን ምክንያት እንደወረደ አናቅም። ከዛ አልፎ ደግሞ በጊዜው የተቋቋመውን የጦር ኃይሎች ምናምን የሚባለውን የጦር ኃይሎች ኮሚቴ የሚባለውን እስከ ሜ እነ ጻሁን ቁስላሴ እስከ ተገደሉ ጊዜ ድረስ ኃይለ ስላሴ የማፍረስ ኃይል ነበራቸው፣ ግን አላደረጉትም። እና ይሄ ሊሆን የቻለው ምንድን ነው? ምናቅ በትክክልስ የኢትዮጵያ ሪቮሉሽን የሚባል ነገር አሁን እንግዲህ ኢማጂን፣ አሁንም ሌላ ቦታ እንዳትወስዱኝ፣ እኔ አሁን የማወራው በሶስት በአራት ወር ውስጥ ነው። ከጁላይ እርሊ ጁላይ ጀምሮ ከእርሊ ወይም ዘኢንድ ኦፍ ጁላይ ሊሆን ይችላል። በዛን ጊዜ ብዙ ሚንስ ኦፍ ኮሚኒኬሽን ናቸው ከሞቃዲሾ ከተመለሱ በኋላ ብዙ የሚገናኙበት እንትኖች ሁሉ ምናምን እንትን ሆነዋል፣ ተሰናክለዋል። ግን ከዛ በፊት ይወጡም ይገቡም ነበረ። በዛን ጊዜ እነዚህ እርምጃዎች አልተወሰዱት ለምን ነው? ወይም ማለቴ ድሮ ኃይል እያላቸው ብዙ ነገሮች ያደርጉ ነበር። ይሄን ነው ያልኩት። እና አሁንም እንደገና ሳመራይዝ ለማድረግ እኔ ይሄ የነበረው ስርዓት ይሄ የነበረው ጭቆና በአንድ ገበታ ወይም በአንድ ቀውስ ተጠራቅሞ ነው የፈነዳው በሚለው እንደሱ አይደለም። እኔ የማየው በጊዜው የመጣው እንትን የተነሳው ችግር ያ ነው አስተዋጽኦ ያደረገው። እና ያ አስተዋጽኦ ያደረገው በተለይ ለዛ በጊዜው ለነበረው ካቢኔት ለመውረድ ምክንያት መሆኑን በቂ ኢንፎርሜሽን እስካሁን ድረስ ብዙዎቻችን የለንም የሚል ነው እንትን ያለኝ። አመሰግናለሁ።
እሺ እንግዲህ ያው በእርግጥ በቂ ኢንፎርሜሽን የለንም። የእኛ ታሪክ አሁን በቅርብ ጊዜ እስከ 30 ዓመት በፊት እንኳን የሆነውን ምን ያህል በጊዜው ያሉ መንግስቶች አፋኞች በመሆናቸውን የምናይበትና የምንመሰክርበት ምሁራን እንኳን እነዚህን ነገሮች ወደ ኋላ መለስ ብለው ነገሮችን እንኳን መመርመር የሚችሉበት ያን አይነት ታሪክ እንኳን እንዳይኖር አድርገው ነው ያጠፉት። አሁን የሚቀጥለው ደግሞ መንግስትም ደግሞ የራሱን ጉድ ለመሸፈን የበለጠ እነዛን ሁሉ እንደሚያጠፋ አሁንም ደግሞ እንደገና ከ30 ዓመት በኋላ ቁጭ ብለን እንዴት ነው ብለን ግራ የምንጋባበት ሁኔታ እንደሚኖር አልጠራጠርም። ይሄ በእንዲህ እንዳለ እኔ እንግዲህ ምንድን ነው ከእርሶ የምለየው፣ በእርግጥ ልክ እንደ አዲስ መኪና በግጭት ከጥቅም ውጪ እንደሚሆነው በአንድ ወቅት ልክ ይሄ ነው ተብሎ የአጼ ኃይለ ሥላሴ መንግስት እንትን ባያረግም እንደ አሮጌ ኤንትሬ በየጊዜው አንዱ ብሎን ሲወልቅ አንዱ ሲያልቅ አንዱ ሲወልቅ በመጨረሻ ልክ አዲስ አበባ ሲገባ አንድ ቦታ ላይ ተንገራግጮ እንደ ቆመ የእሳቸውም የቆመበት ነው የሚታየኝ። እና ከዛ በኋላ ማጣፊያ ሁሉ ነው ያጠራቸው። በእርግጥ ህዝቡ ደግሞ ያንን ኮንሽስሊ ብቃቱም አንቅቶትም ድርጅትም ስለሌለው ምን እንደሆነም ራሱ ሪያላይዝ ያደረገበት ሁኔታ አይኖርም። አሁን የሚሉት እንትኑ ሁኔታ ውስጥ ቨሪ እንትን ነው። እኔ ከዚህ ጋር አያያዥ የምጠይቀው ምንድን ነው፣ አሁንም ቢሆን አሁን እንግዲህ የደርግንም ልክ እንደዛው ነው። ደርግም በ17 ዓመት ጊዜ ውስጥ ባደረሰው ጭቆና ህዝቡ አላመጸም ማለት አይቻልም። ግን የተደረገው ደግሞ ጭካኔ ሰው ገሎ አምጥቶ ደጃፍ ላይ ልጅ ጥሎ ቤተሰቦቹን ወጥታችሁ ዝፈኑ የሚል የነበረ እንደገና ደግሞ ህዝብ ማነው ሬሳ እንኳን ለመስጠት ገንዘብ ክፈሉ ይል የነበረ ይሄ ሁሉ እንኳንስ የከተማውን ህዝብ አንድን አባት ራሱን ብቻውን እንኳን ዘራፍ አሰኝቶ የሚያሳምጽ ሆኖ ያ አልሆነም ማለት እነዚህ ጭቆናዎች የሉም ማለትም ሊሆንም አይችልም። እንግዲህ ነገሩ በጣም ሪሊ ከፍተኛ ጥናት የሚያስፈልገው ነው። የኢትዮጵያ ህዝብ ቢሄቪየር በዚህ አይነት ሁኔታዎች ውስጥ በሚያልፍበት ጊዜ ግን በመጨረሻ እነዚህን የዛሬ እንትን የዛሬን መንግስት የመሰረቱት ኃይሎች ወደ አዲስ አበባ ሲገሰግሱ ከፍቶ ነው የሰጣቸው። ወታደሩ መታኮስ እየቻለ እንኳን ከፍቶ ነው የሰጣቸው። ያ የሆነበት ምንድነው? ሞራሉ በ17 አመት ጊዜ ውስጥ ቀስ በቀስ ተቀጥቅጦ ተቀጥቅጦ እዛ ቦታ ላይ ደርሶ ልክ ቅድም እንዳልኩት ተንገራጮ መቆሙ ነው። አሁንም ምፈራው አሁንም ወያኔ በሚያደርጋቸው ነገሮች የኢትዮጵያ ህዝብ ከኢትዮጵያ ህዝብ ጋራ ጀርባና ሆድ ሆኗል። የኢትዮጵያ ህዝብ አሁንም እንደወትሮው አምጿል። እንግዲህ በይፋ በርግጥ ሄዶ ሲጋደል ወይም ሲተናነቅ አልታየም። ግን ያ ማለት ግን አንድ ቀን ደግሞ ወያኔ መግዛት አቅቶት እኛም አሁንም ልንመለከተው ባልቻልነው አይነት ሁኔታ ከስልጣን መግዛት ቢያቅተው እኛ ራሳችን አሁን ዝግጁ አይደለም። የእኛ ደግሞ ሁኔታ ደግሞ ይሄ ሁሉ የታሪክ እንትን እያለን ተመክሮ እያለን በአንድነት አሁን ልክ ባሉት አይነት ሁኔታ አንዲት ሀገር እውነተኛ ዲሞክራሲ በመስረት ይሄንን እንኳን ያደረግንበት ሁኔታም አይደለንም። በውጭም እንኳን ተቀምጠን በሚያሳዝን ሁኔታ ላይ ነው ያለ ነው። ልክ እንደዛ ቢሆን አሁንም ጠንከር ያለ አወናባጅ ስልጣን ላይ ወጥቶ ለሌላ 17 አመት ደግሞ ህዝቡን ደግሞ እንደገና እየረገጠ የሚኖርበት ሁኔታ ተመቻችተን ነው ብዬ ነው ምፈራው። እንግዲህ ይሄን ምልበት ምክንያት ቅድም እንዳልኩት ከአጼ ኃይለ ሥላሴ አወራረድ ከመንግስቱ አወራረድ ጋራ ስንትን ሳረገው ወደዛ ነው የሚሰማኝና እንደው ከሁሉም በላይ ተስፋ ማረገው የኢትዮጵያ ህዝብ ነቅቶ ቶሎ ብሎ በተለይ በአሁኑ ጊዜ የሀገር ማዳን ጉዳይ ስለሆነ በትናንሽ በትንሽ በትልቁ ዝም ብለን ልዩነት እያልን እርስ በርሳችን መሻኮታችንን ጥለን ቶሎ ብለን በሀገርም በውጭም መረባረብ እንዳለብን እንትን ለማድረግ ነው። የሚቀጥለውን ጥያቄ ላድነው እለቃለሁ። እንግዲህ አሁን የአሁኑን አስተያየት ከሰጠሁት ጋራ አንድ ሁለት አረፍተ ነገር አድርገው ከእሱ ጥያቄ ጋር ሊመልሱልኝ ይችላሉ። ማይኩን ላድነው።
ይሰማል ወይ? አንዳንድ አሳዩኝ እስቲ። እሺ እሺ። የአሲምባ ክፍል አዘጋጆች፣ ሁለተኛ ደግሞ ዶክተር ማሩ በጣም አመሰግናለሁ መስተ ሀሳብህን እዚህ ላይ ለእኛ በማካፈልህ። ቀላል አይደለም ጊዜው የ 30 አመት ሂደቱን ገምግሞ ማቅረቡ በጣም ከባድ ነው። ሆኖም ግን አንዳንድ ነገሮችን ትንሽ እንትን ለማድረግ ሞክራለሁ እና ከዛ ጥያቄን አመጣለሁ። አውሮፓ የነበረው ገምግሞ ነበረ። አውሮፓ የነበረው የሀገሪቷን ሁኔታ በደንብ ገምግሞ ነበረ። ግን የተማሪው ማህበር ውስጥ በብዛት የፖለቲካ እንትኖችም ተስማሙም ነበረ በሆነው ሁኔታ። በኋላ ሜሶን የሆነው እና የአባ የሆነው ግሩፕ ተፈጥሮ ነበረ። ምሳሌ በ1973 ዓመተ ምህረት በፈረንጆች ነው የምለው 65 ነው በአበሻ ይመስለኛል፣ ሀኖቨር በተደረገው ስብሰባ ዶክተር ተስፋዬ ደበሳይ ተነስቶ እኔ ዶክተር ኃይሌ ፍዳን እና ዶክተር ነገደን መስመራችሁን አስተካክሎ አብረን እንታገል እባካችሁን ብሎ ለምኗል። ነበርኩበት እዛ። ያኔ እንደምንከፋፈል ታውቆ ነበረ። ቀጥሎ ደግሞ በ1974 ዓመተ ምህረት አዲስ አበባ ማለት ኢትዮጵያ ውስጥ በሆነው ሁኔታ ብዙዎቻችን እያየ ነው። የሜሶን ግሩፖቹ ደርግ ድጋፍ እንሰጣለን ወይም ምን አይነት ድጋፍ ነው ስም አለው የሰጡት ድጋፍ እንሰጣለን አሉ። በዛ ምክንያት ነው የተለያየ ነው። ለወታደሩ ምንም ቢሆን ድጋፍ ከተሰጠ ከእጃቸው ዲሞክራሲ ማግኘት አይቻልም። በዚህ አልተስማማንም ነበረ። አንዱም ተቃዋሚ ነበርኩ፣ አሁንም ተቃዋሚው ነኝ። ያ ነበረ በዛ መልክ። ሜሶን የሆኑት ደግሞ የአባን ጠመንጃ ነካሽ እያሉም እየጻፉ ይበትኑ ነበረ። እውነት ነው። በዛን ሰዓት የአባ የሀሴ የሆኑት ስልጠና ሄደው የገቡ ነበረ። ያ በደንብ የተጠና በደንብ ትክክል የሆነ ግምገማ ነበረ ተለያይተን ነበረ። ሜሶን ግን ድጋፍ እየሰጠን ወደ ዲሞክራሲ እናመጣለን አሉ። አይደለም ምሳሌዎች ሁሉ ተሰጡ። ኢንዶኔዥያ የሆነው በተለያዩ ዓለም ውስጥ የሆኑትን ልታስጨርሱን ነው ልክ አይደላቸውም ብለን ነግረናቸው፣ እንዲያውም አንድ ቅጽል ስም የተሰጣቸው አለ በንግራችን ላይ ያን ጊዜ፣ አሁን ታሪክ ነው የምናገረው፣ መለዩ ያለበሱ የደርግ አባላት እያልን ነው የምንጠራቸው የነበረው። ትክክል ነው ትክክል አይደል የምለው፣ ያን ጊዜ እንደዛ ያለ ስም ተሰጥቷቸው ነበረ ብዙዎቹ የሜሶን አባላት። እንዳለም ነው የገቡት ደግሞ በንግራችን ላይ አውሮፓ የነበሩት፣ ሌላ ቦታ ያሉትን አላስታውስም። ከዛ በኋላም ኢትዮጵያ ውስጥ በነበረው ሁኔታ ደግሞ አይ ቲንክ ጥያቄዎቹ ዶክተር ገበና ትክክል አስቀምጠዋል። ሆኖም ግን አንዳንድ ነገሮችን በደንብ አላስጨበጡንም። በአንድ ወቅት ላይ አንድ ህዝብ ስነሳ ያንን ለማቋረጥ ወይም ለማክሸፍ የሚነሳ ኢንተርቬንሽኒስት የሚባል እንትን አለ፣ በመንግስት ይነሳል። እውነት የህዝቡ ድምፅ መስሎ ፋሺስቶች እንደዛ ነው የሚነሱ፣ የህዝብ ድምፅ መስለው የህዝብን ድምፅ ቀምተው የህዝብን ስሎጋን ይዘው ይራመዳሉ። አዎ በዛን ሰዓት የተደራጀ ቀልጠፍ ያለ ሀይል ባለመኖሩ የተነሳው ህዝብ መብቱ ተቀማ። ሆኖም ግን ባነሱት አካባቢ በዛች እንትን ጊዜ ውስጥ አዎ መሪው መግዛት ስላልቻለ ነው ፍርክርኩ የወጣው። ያ የታሪካዊ ሀቅ ነው፣ ታሪካዊ ሂደት ነው። ሁልጊዜ እንደዛ ይሆናል። ገዢው መደብ መግዛት ሲያቅተው መፈረካከስ ይመጣል፣ ይወድቃሉ። መንግስት ያኔ ነው ኢንተርቬንሽኒስቶቹ የሚገቡበት። ምክንያቱም ሌላው ህዝብ ድምፅ የያዘው ወይም ህዝባዊ የሆነው አልተጠናከረም። ካቢኔውም የወረደበት ምኑም የወረደበት ምንም ሊያደርጉ አልቻሉም። በንግራችን ላይ ቀደም ብሎ የፖሊሶች የጦር ሰራዊቶች ጥያቄ በነገሌ ቦረና አካባቢ የተነሳው በአስመራ የተነሳው ነበረ። ከተሳሳትኩ አርሙኝ። እዚህ ላይ ቀኑን ባላስታውስም የእነሱን ጥያቄ ነው አንዱ ዋናው መንግስትን እንትን ያደረገው። የተማሪዎቹም ጥያቄ ነበረ። ሴክተሪውም በዛ አካባቢ ይሁን ከዛ ቀደም ብሎ ይሁን ያንን አርሙኝ። የታክሲ ነጂዎቹ ቅድም የቤንዚኑ ጉዳይና የታክሲ ነጂዎቹ ከረሃቡ ጋር የተያያዙ እነዚህ በሙሉ አንድ ላይ ተጠራቅሞ ጉልበት አብጅ ሞመንተም አብጅተው መንግስት ለመጣል በቅተዋል። ያን መንግስት ሲወድቅ የገዥን መደብ የሚወስደው ግሩፕ ያው መንግስትን ተከላከል ብሎ የተፈጠረ ወታደር ነበረ፣ የተደራጀ ነበረ፣ መሳሪያ የነበረው እሱ ነበረ። የህዝቡን ድምፅ ቀማው፣ የህዝቡን አንደበት ቀማው። ህዝቡ ያኔ ልክ አይደለም ብሎ በቅድም እንዳሉት በያፐም አካባቢ ሌሎችም አካባቢ ያሉት ልክ አይደለም ስሉ ትንሽ ሌሎች ምሁራን ይደግፉ ስለነበረ ደርግ ያንን አልተሰማውም። ቶሎ ብሎ ተደራጅቶ ስለነበረ ጉልበቱን አበጀ፣ ቀማው። አሁንም ልክ እንደዛ ምርጫ ከተደረገ በኋላ የህዝብ ወገን የሆነው አሸነፈ። ከዛም በፊት አንድ ሳምንት ነው ሁለት ሳምንት በፊት ደግሞ ብዙ ወደ ስንት ሚሊዮን ወደ 2 ሚሊዮን የተገመተ ህዝብ ሰላማዊ ሰልፍ አድርጓል። ያኔ መለስ ሮጦ ወጥቷል ነው የተባለው። እነዚህ ሁኔታዎቹ ሲፈጠሩ መለስ ተዳክሞ ነበረ ማለት ነው። ያንን የህዝቡን ሰላማዊ ሰልፍ አስፈራርቶታል ማለት ነው። ያንም ጥሩ መሪ አልነበረም ማለት ነው። ምንም ቢሆን ምንም ያን ሰዓት ነገሩን ገምግሞ ቀደም ብሎ ተዘጋጅቶ መንገዱ ይሄ ነው ብሎ አላሳያቸውም። አሁንም ወደፊትም ይሄ ችግር እንዳይመጣ አሁን ያለውን መንግስት ቅድም ወንድም ያስቻለው እንዳለው አቶ ሰውየው እንዳለው መንግስት ፍርክርኩ ቢወጣ ወይም ተዳክሞ አንድ ነገር ቢሆን ወይም አንዱ ጉልበተኛ መጥቶ መንግስት ለመያዝ ወታደራዊ እንትን መጣ ህዝቡ እንዴት ሊከላከሉ ይችላል የሚል ሀሳብ ብሰነዝሩልን ደስ ይለኛል። እዛ ላይ ነው ፍርሃት። ከዚህ በፊትም ሀሳብ የነበረው አሁንም ይህ መንግስት ከህዝቡ ጋር ፊትና ጀርባ እስከሆነ ይኸው ሁለተኛ አመቱን አልፏል። ምን መደረግ አለበት ለምትለው እንደው የተቻለ ሀሳቡን ቢያካፍሉልን ደስ ይለኛል። እነዛ ያለፉት ታሪኮች አልፏል፣ ለታሪክ ጸሐፊዎች እንተዋቸውና አሁን ምን አድርገን ከዚህ ቀውጥ እንወጣለን? አፋኝ ቡድን ነው፣ ገዳይ ነው፣ ሁሉንም እየገደለ ነው። ከእኛም አልፎ የሶማሌን ህዝብ እየገደለ ነው። ከእኛም አልፎ ሌሎችን እንትን እያደረገ ነው። በታዛዥነት እያገለገለ ያለ ቡችላ ነው። ስለዚህ እነዚህን በቀላሉ ለመቅጨት የምንችልበት መንገድ ምን እንዳለ በሀሳብ ደረጃ ማለት ፕራክቲካሊ ባይሆንም በሀሳብ ደረጃ ምን ይመስሎታል? እንዴት ነው የምንዋጣው የምለው ጥያቄ ምናልባት ትንሽ ሰንዘር አድርገው ቢያሰሙን ደስ ይለኛል። አመሰግናለሁ።
እሺ፣ ታንኪዩ።
እሺ፣ ቀጥሉ ዶክተሬ።
በጣም አመሰግናለሁ። እንትን አለ ምንድን ነው የሚባለው? እኔ እንደዚህ በዝርዝር አላቀረቡትም እንጂ ይሄ ተመሳሳይ ነገር ነው። አሁን በ2005 ማለት ነው የነበረው ቅራኔ ከድሮ ከመሰለው ሁኔታ ጋር ይመሳሰላል። እነ ዶክተር ደበሳይን እነ ከሌ ምን አይ ቲንክ አንዳንድ ሰዎችን አንስቻለሁ። እነ መላኩ ተገኘን ወይም ደግሞ እነ ዶክተር ነገደን እነ ሀይሌ ፊዳ ያደረጉት የነበረውን ስብሰባ በበርሊን በተለያዩ ከተማዎች ከዚህ ሮብም አሁን እንደተነሳውም ካናዳ ኦኬ በየቦታው ስብሰባዎች እንደተደረጉ እናውቃለን። በቅርቡም አብረው ና ያሉም የተካፈሉ ሰዎች እንደነበሩ እናውቃለን። እንደውም ቅድም የተነሳውም ጓደኛችን ማሙጨም አንዱ የእሱ አካል የነበረ ነው። በዛን ጊዜ ኒውዮርክ ነው የነበረው የፒኤችዲ ወይም ደግሞ የሪሰርች ተማሪ ነው የነበረው እና ያንን እንግዲህ እንደዛ አይነት ኑሮውን ጥሎ ወደ ትግሉ የገባ ነው ለማለት ነው የጠቀስኩት። ኦፍኮርስ እሱን እንዳላችሁት ራሱ ወይም አሁንም ሌሊትም ቢሆን ወይም ነገም ነገሬው እንትን ለሚያስተካክልበት ፈቃደኛ የሚሆንበት ጊዜ ይኖራል። ይሄን አልገለጽኩትም፣ ግን እኔ በአጠቃላይ አሁን ወንድሜ አሁን መጨረሻ ላይ ጠይቅ አንዳንድ ነገር የተንተነተነት ወንድሜ እንዳሉት የተለያዩ ሁኔታዎች የወታደሩ ደሞዝ መጠየቅ በአንዳንድ ሁኔታዎች አለመግባባት በዛን ጊዜ ለተነሳው ነገር ያንን መንግስት ለመጣል በቂ አልነበረም ነው የምለው። ከዛ ወዲህ የተለያዩ በጣም ቫሊድ የሆኑ ቫሊዲቲ ያላቸው ጥያቄዎች ተነስተው ብዙ ሰው አስጨርሰው መፍትሄ ሲያገኙ አላየናቸው። ኃይለ ሥላሴ ከወደቁ በኋላ እና እንግዲህ በነበሩበት በ42 ዓመት ይደረጉ የነበሩ ያደርጉት የነበሩ ጭቆናዎች እነሱ ተጠራቅመው ነው ዝም ብለው ቡም ብለው የፈነዱት በሚለው በሱ አልስማማም። ራሱ ያያን እነዛ በተለያየ ዘመናት በተለያዩ ወራቶች እነዛን ጭቆናዎች ኤክስፒሪየንስ ያደረጉ ሰዎች በ1974 የተካሄደው ሁኔታ ውስጥ ያልነበሩም ሊሆኑ ይችላሉ። በምንም ታምር ያልነበሩ ሰዎች ሊሆኑ ይችላሉ። ሌላው እንደዚህ ባለፉት 20 በተለይ ወያኔ ከገባ ጊዜ ጀምሮ ያደረግነው ውጣ ውረድ አይተን አናቅም። በዛን ጊዜ አልነበረም እና እኔ በአጠቃላይ እነዛ ነገሮች በቀላሉ ሊያረግቧቸው የሚችሉ ሁኔታዎች ነበሩ እና አሁንም ቢሆን በጣም ሶሊድ የሆነ ነገር ከቤቱ ያልሰማሁት ምንድን ነው ሄ ከትናንት ወዲያ እንደዚህ ሆነና እንደዚህ ሆኖ ነው አክሊሉ ሀብተወልድ ኦኬ ዛሬ ሪዛይን ማድረግ አለብን ብሎ የወሰነው የሚል አይደለም የምሰማው። ኖ በዚህ ቦታ ያለው ግፊት እሱማ በዚህ በምንኖርበት ዓለም ተጨባጭነት የለውም ጎበዝ፣ በምንም ታምር ተጨባጭነት የለውም። እና አሁን ቅድም አቶ ሰውየው ባለው እኛ በእኛ ሀገር ያለ ስርዓት ለአንዳንድ በሀገራችን ላይ ለሚፈጸሙ ግፎች ለሚፈጸሙ ስርዓቶች ለህዝቡ ኢንፎርሜሽን አይሰጥም። በሱ እናጠቃለሁ የሆነውን ሁኔታ በሱ እናጠቃለሁ። እና አሁን ከተጠየቀው ጥያቄ ልመለስ። ምንድን ነው ማድረግ ያለብን ምን ይሻልናል ለሚለው እኔ አሁን ያልኩት ወይም ቅድም መጀመሪያ አንዳንድ ነገሮችን በ45 ደቂቃ ይሁን እናንተ 1 ሰዓት ብላችሁታል ስንጀምር ለመዳበስ እንደሞከርሁት ይህን የረዥም ጊዜ ታሪክ ብዙ ነገሮች ተበላሽተውብናል። ብዙ ነገሮች እንደ እንቁላል እየወደቁ ተሰብረውብናል። እና ለነሱም ምክንያቶች ራሳችን ነን። የራሳችን አለመግባባት የራሳችን አለመጣጣም አንዳችን ካንዳችን ጋር እምነት አለመኖር ይመስለኛል። እና እነዚህ በቂ ትኩረት አንስታቸው እንጂ የችግራችን መፍትሄዎች ናቸው። እንደውም ቤቴ ስለሆንኩ እንደውም ድንጋይ ብትወረውሩ ማትመቱኝም እና እንደፈለኩ ልናገር እንደውም ይክፋችሁን አንድ ነገር ልንገራችሁ። እኔ ለራሴ አሁን ሳስበው የሪሊ እንቅልፍ የሚነሳኝ ነገር አለ። የ2005 ምርጫ ወያኔ ደጋግሞ ተናግሯል ይሄን ያስኩትን ስልጣን ለማንም ለኢትዮጵያ ሕዝብ ለሚባል ምን ጊዜ በህይወት ያለው ከእንቅልፌ ነቅቼ አይኔ እያየ ለማንም አላስረክብም ብሎ ተናግሯል። እና አንዳንድ ጊዜ እነዚህ ሰዎች ከኔ እድሜ የበለጡ ከኔ ብዙ የተማሩ ከኔ በቀኝና በግራ ማየት የሚችሉ ሰዎች ለምን ነው የእሱ ያለ መታወቂያ እድል ማስፋፊያ ለመሆን የመረጡት የሚለው እጠይቃለሁ ብዙ ጊዜ። እና አንዳንድ ጊዜ ሳስበው መልስ አላገኝለትም። ግን ባለፈው ይገርማችኋል አልሰማችሁትም ይሆናል እንጂ እናንተ ጁላይ 2006 የኢትዮጵያ የኳሱ ጨዋታ ሰሞን ሎስ አንጀለስ በነበረው ላይ አና ጎመዝን ተገኝታ ነበር። እና እሱን ያዳመጣችሁ ብትኖሩ አንገባም ብለውኝ እምቢ ብለው ነበር ትላለች። እኔ ነኝ እኛ አለንላችሁ እኛ ማለት ደግሞ ምራቡ በአጠቃላይ ማለት ነው። ምንም ማድረግላችሁ በትክክል ካሸነፋችሁ አሸንፋችኋል እኛ እንመሰክርላችኋለን ስላልናቸው እኔ ነኝ የከተፋቸው እዚህ ቦታ ምናምን ብላ ስትናገር ሰምቻታለሁ። እሱ ማለት ምንድን ነው? ከራሳችን ቪዥን ከጎናችን ካለው ከወንድማችን ከእህታችን ኢትዮጵያዊ ከሆነችው ኢትዮጵያዊ ከሆነው ማለት ነው አደኖ ለብዙ አመት በነጻነት የኖርነ ሰዎች ነን እንባላለን። ግን በሌላ በኩል የሳይኮሎጂካል ችግር ይኖርብን አላቅም። ፈረንጆች የሚናገሩት ለማመን ለማይንዳችን ክፍተት እንሰጣለን ማለት ነው። እና በዛ ላይ እምነት ለና እንደነበራቸው ብዙ ፈረንጆች የሚነግሩኛል። እንደዚሁ በግል ደረጃ ሄዱ ኢትዮጵያን የሚወዱ የእኛን ሬቶች የእኛን ወንድሞች አግብተው የሚኖሩ ፕሮፌሰሮች አሉ። እና እነሱ ብዙ ውይይቶች አድርገው የተመለሱ አሉ። እና እንደዚህ በውጭ ዜጋዎች ተስፋ በማድረግ ነው ይባላል። እና ይሄን ያነሳውበት ምንድን ነው? አንዳንድ ጊዜ ወያኔም የሚያደርገው ምንድን ነው? ወያኔ ኢትዮጵያ ሕዝብ አይፈልግም። ወያኔ የሚፈልገው የውጭ ሀገሩን እርዳታ፣ የውጭ ሀገሩን ድጋፍ፣ የውጭ ሀገሩን የፋይናንሻልም ሆነ የሞራል እንትን ነው የሚፈልገው። እና አንዳንዶቻችንም እንደዛ አይነት ነገር እንትን ምንድ ይመስለኛል። እና ከዋናው ፖይንት ከተጠየቀው ጥያቄ ስመለስ እኔ ከዚህ ውስጥ ካላችሁ ሰዎች ከአንዳንዶቻችሁ ጋርም በግል እንዋራለን እንወያያለን። እና አለብን ከፍተኛ እንደው እንደ ከባድ እንደ በጣም አሉ በሀገራችን አንድ ተራራ ለራስ ዳሸን የምንለው በዛ አካባቢ ያልመጣችሁ አታውቁትም ይሆናል። እኔ ብቻ ነው የማውቀው። እንደዛ ከባድ የሆነ ነገር ከጀርባችን ላይ አለ እና እሱን ነገር ማንሳት አለብን ካልነ የሁላችንም ክንድ አስፈላጊ ይመስለኛል። እና እኔ ለራሴ ስታጅስ ከማደርገው ነገር ቀድም ያልሁት ነው። ዝም ብለን ማንወጣውን ተራራ እንወጣዋለን ብለን መንገዳገሩ ጥሩ አይደለም። ግን አቅም ከገነባነ በኋላ ኃይላችን ከገነባነ በኋላ ያን ተራራ ልንወጣው እንችላለን። እሱ ምንድን ነው? ለብዙዎቻችን ከዚህ ክፍል ያላችሁ ልጆች ሰዎች በጣም ከባድ ሆኖ የሚታያችሁ፣ ለእኔም ለራሴ ከባድ ሆኖ የማየው ራሳችን በአንድ ነገር ጠንካራ የማድረግ ነው። ምንድን ነው የሚጎልን? በአሁኑ ጊዜ እኛ ከአቶ ሰውየው ከእኔ ይህን ጥያቄ ከጠየቁኝ ሰዎች እስካሁን ከተጠየቁኝ ከቆዩ ሰዎች ጀምሮ ማይንድ ሴታችን ዲሞክራቲክ አይደለንም። እና ዲሞክራቶች የምንሆንበትን የምንደማመጥበትን ችግሮቻችን ደግሞ እንደዚሁ ሲመሽ ሳይሆን መያዝ ያለብን ቀደም ብለን የሚገባውን ጊዜ ሰጥተን ብዙ ተነጋግረን የመፍታት ባህል የምናዳብርበት መንገድ መኖር አለበት። እና ዲሞክራቶች አይደለም፣ ዲሞክራሲ ማይንድ ሴት የለንም። አንዱ ይሄ ነው። ሁለተኛው እኛ አቶ ሰውየው በእኔ ላይ እኔ በአቶ ሰውየው ላይ ኮንፊደንስ የለንም። አምነኝም አላምነውም ከእኔ የበለጠ እንዴት እንደሚኖር ወይም እንዴት እንደምኖር ለፈረንጅ ጓደኛዬ መንገር እንፈልጋለን። ግን በዚህ በምኖርበት ዓለም ግን እኔን ሳይሆን አቶ ሰውየውን ሳይሆን የራሳቸውን ሰው ነው የሚያምኑት። የሚወዱትም የራሳቸውን ሰው ነው። እኛ ግን እሱ አይደለም። እና ያ ኮንፊደንስ፣ ያ አንዱ በአንዱ የመተማመን መገንባት አለበት። ራሳችን ዲሞክራሲ የምናደርግ መንገድ መኖር አለበት። እነዚህ እንግዲህ ኮንፊደንስ ማጣት፣ ማይንዳችን ማይንድ ሴታችን አንድ ዲሞክራቲክ መሆን፣ ሁለት ፋክተሮች ያዟቸው እነሱ። በሶስተኛ ደረጃ ኢን ኮሌክቲቭ ሴንስ ኦራይት አቅም የለንም፣ ኃይል የለንም። የገነባ ነው ኃይል እስካሁን የለም። ኢንዲቪዥዋል ሀብታሞች ነን። የኢትዮጵያ ዲያስፖራ ኮሚኒቲ ፕሮፌሰሮች ነን፣ ነርሶች ነን፣ አስተማሪዎች ነን፣ በተለያዩ የህብረተሰብ የሚፈልጋቸው እውቀት ይዘን ተምረን የምንኖርበትን የዓለም ህብረተሰብ እናገለግላለን። ግን አዚ ኢትዮጵያን ዲያስፖራ ኮሚኒቲ የራሳችን የሆነ የአንድነት የሆነ ኃይል ወይም ደግሞ ካፓሲቲ ቢውልድንግ አድርገን አናውቅም። እሱ የለንም። አሁን አንድ ሰው ለስብሰባና ቢባል ለጊዜው ውጣ ውረድ ብሎ የራሱ ምናምን ምናምን ብሎ ነው የሚሄደው እንጂ ፕሮፌሽናል የሆነ በዲፕሎማቲክ ጦርነት የሰለጠኑ ሰራተኞች የሚሰሩበት ምን የሚሉበት መስሪያ ቤት የለንም። የዲያስፖራውን ኮሚኒቲ የሚወክል የኢትዮጵያ ህዝብ የሚወክል የዓለም ከፍተኛ መስሪያ ቤቶች የሚያከብሩት ሰዎች የሚሰሩበት መስሪያ ቤት የለንም። እና እነዚህ ሁሉ የያዘ ከሲስተም ጋር እና ከሊደርሽፕ ጋር የሆነ ነገር ያስፈልግናል ማለት ነው። እና ሶሊዳሪቲ የሚለው ደግሞ እሱ ከሌለን እነዚህ ነገሮች ይኖራል። እና እነዚህ ነገሮች እስከሌሉን ድረስ ላንድ እስካሁን ያየነው ማለት ነው ላንድ ድርጅት ላንድ ተቃዋሚ እንትን ያለው 900 ሺህ ሆነ 1 ሚሊዮን 100 ሺህ ሆነ ያለው ህዝብ አህ እነዚህንም አቃቸዋለሁ ለነሱ ጊዜን ገንዘብንም አላጠፋም የሚል አስተያየት ነው በየጊዜው ስንሰማው ይኖር ነው በዚህ 20 አመት 25 አመት ውስጥ እና ይሄንን ሁኔታ ማስመር አለብን እና በእውነት ለራሳችን ቡድን ለራሳችን ወገን ለግል እድገት ከሆነ ማንሰራው ያ ነገር መመርመር አለበት ያ ነገር መፍትሄ ማግኘት አለበት እና ከመረመር ነው ከጊዜያችን አጥፍ ከተነጋገርንበት ደግሞ እነዚህ ነገሮች አሁንም ነው ይሄ ፕሮፐር ሲስተም ፕሮፐር ሊደርሺፕ ከፕሮፐር መካኒዝም ጋር የሚኖረው ነገር ሊኖርን ይችላል እሱ ስለሌለና እስካሁን ድረስ ባሉት ድርጅቶችና ዘ ሶ ኮልድ ኢንተሌክቹዋልም ወይ ምሁራንም ምን በለው የቪዥን ዲፈረንስ አለ ይሄ በየቤቱ ወይም ስራውን ሰርቶ ቤተሰብ የሚያስተዳድረው ምሁራን የምንለው የኢትዮጵያ ዳያስፖራ እንዴት ኦርጋናይዝድ መሆን እንዴት ለሀገሩ አስተዋጽኦ ማድረግ እንዳለበት ቪዥን አለው ክሊር የሆነ ቪዥን አለው በነገራችን ላይ ሊደር ቪዥነሪ የሆነ ሊደር በተፈጥሮ ብቻ አይደለም ቪዥነሪ የሚሆነው ህብረተሰብ ነው የሚወልደው በአሁኑ ጊዜ ኢትዮጵያ ቪዥነሪ የሆኑ ሊደሮች አሏትም ለምን ማርገዝ መውለድ ስለማትፈልግ ኤግዛክትሊ ይሄ ነው ህብረተሰቡ እንዴት ነው ቪዥነሪ ሊደሮችን እንትን የሚለው የመናገር ችሎታ የመጻፍ ችሎታ ያላቸውን ሰዎች ህብረተሰቡ ድጋፍ የሚሰጣቸው ይሄ ነው ሊደር የሚላቸው ከሆነ ሞራላቸው እያንሰራራ ቪዥናቸው እያደገ እያንሰራራ ህዝቡን በተለያዩ ጊዜዎች ማነሳሳት ማስተባበር ይችላል ማለት ነው እና ኢትዮጵያ ቪዥነሪ የሆኑ ኢንዲቪዥዋሎችን መውለድ ካቆመች ቆይታለች ኢንፋክት ቆይታለች እና ይሄ የኛ የራሳችን ውሳኔ ነው ኦኬ ነገሩን ለማጠቃለል የምናወራውን ነገር ለማጠቃለል ምንድነው ማድረግ ያለብን አሁንም ለአንዳንዶቻችሁ ደስ ስላላችሁ ይችላል እስካሁን እነዚህ ድርጅቶች አሉና ድርጅቶች አብረው መስራት አለባቸው አልስማሙ እንደዚህ እንደዚህ የሚለው ጥሩ አባባል ነው መስማማትም አለባቸው ግን ተስማምተውም እንኳን ጠቅላላ ያለውን ኮሚኒቲውን ሊያቀፍ የሚችል መካኒዝም እስከሌለ ድረስ በቂ ዊዝን ዘ ኮሚኒቲ ኢትዮጵያን ዳያስፖራ ኮሚኒቲ የሚያያይዝ የሚያስተሳስር መካኒዝም ሊፈጥሩ አይችሉም ያንን ሊፈጥሩ እስካልቻሉ ድረስ ደግሞ ውጭ ያለው የኢትዮጵያ ዳያስፖራ ኮሚኒቲ እንደ ተበታተነ በራሱ እንትን ነው የሚቆየው ቀደም የጀመርኩት ነገር ነበረ የቪዥን ልዩነት የምለው እነዚህ ሊደርሺፕ እና ሲስተም የምላቸው እንትኖች ስለሌሉ በተለያዩ ጊዜዎች የሚነሱ የሬዚስታንስ እንደው ዝምሮ ፐርሲስታንት የሆነ ሬዚስታንስ ሳይሆን እንደዚህ እንደ 2005 አይነት ሁኔታ በሚፈጠርበት ጊዜ ምንድነው የሚሆነው? ይሄ ዌል ኦርጋናይዝድ ሆነ የራሱ ሆነ ሲስተምና ሊደርሺፕ ስለሌለው ባልታሰበ ሁኔታ ለካውን ከ2005 ካውን ድረስ እንደተደረገው ድምጹን ለህዝቡ የሚንጸባረቀውን ድምጽ የሆኑ ችግሩን effectively reflect effectively explain ማረግ ወይም ደግሞ በተከለንት ያላላቸው እነዚህ ነው ባለፈው ጀሊዎች ምላቸው እነሱ ይነጥቁትና የነሱ መነጋገር የነሱ መጫዋ ይሆናል እና አሁን precisely እንደሱ ነው የሆነው እና አሁን ይሄ የቪዥን ዲፈረንስ አለ ስለ ምን ማለት ነው አሁን የተለያዩ ድርጅቶች አሉ ይሄ ድምጹን አጥፍቶ ኑሮውን የሚኖረው ሙራን የሚባለው አለ ቪዥን አለው ምንም ማረግ እንዳለብን ያቃል ግን እንዲፈራ ተደርጓል ኦ ይሄ እንትን ስላላቸው ይሄንን እጅ እንደዚህ ብል ደስ ላላቸው ይችላል ይሄንን ባቀረብ ሆ የሆነ በሆነ ነገር ካራክተራይዝ ሊያደርጉ ይችላሉ ወይም ደግሞ የኔ አይዲያ ከነሱ ጋር ፊት ላይ አረግ ስለሚችል ለምን ዝም ብዬ እንትን አይደለም እናምን የሚል ሁኔታ አለ እና አሁንም እስካሁን ያው በግድ መግባባት አለብን እና አይ ሆፕ ተስፋ አለኝ እኔ እስካሁን የተናገርኩትም ባፍንጫችሁ የሚወጣ እንደማይሆን እና እንደዛ የሚሆን ከሆነ ከዛ ቦታ መድረስ የለብኝም ግን የሚያስፈልገን ለሀገር ህዝብ የሚያስፈልገው ይሄ እንደሆነ አምናለሁ ህዝቡ በዚህ ሁኔታ ሲደራጅ ምናምን የሚል ቪዥን አለው ሰው ግን ያንን ደግሞ የሚያቀርበትን ሁኔታዎች እንድሎች መክፈት የኛ እንትን ነው ኦኬ በአጠቃላይ ግን ምንድነው መፍትሄው ለሚለው አሁን የመጨረሻ ለተጠየቀው ጥያቄ እኔ ሌላ መፍትያ አላይም ይሄ ከዛ አንድ ቀን ይፈነዳል አንድ ቀን ይፈላል ምናምን በሚለውም አላምንም በምንም ታምር አላምንም እኔ አሁንም የምደግመው እኛ አስፈላጊ የሆነውን እርምጃ በራሳችን ሰውነት ላይ በልጆቻችን ላይ ጫክነን የኢትዮጵያን ህዝብ ነፃ የሚወጣበትን መንገድ መፈለጋለን መርዳት እንፈልጋለን ካልነ ያን እርምጃ እንወስዳለን ካልነ ለእኛ ብዙ ጊዜ ኮንሱም የሚያደርጉ ገንዘብ ኮንሱም የሚያደርጉ ስራዎችን መስራት አለብን እሱን ከሰራነ ሲስተም ሊደርሺፕ ካለነ የሚያኮራን ነገር ይሆናል በዛን ጊዜ ወያኔን ኮንፍሮንት ማድረግ እንችላለን የሚል ቪዥን ያለኝ እኔ እና መሰግናለሁ የረሳሁት ነገር ካለ አስታውሱኝ ከይቅርታ ጋር